ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ መጋቢት 20 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ መጋቢት 20 ቀን 482 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
ጅል በእናቱ ተስካር ይጨፍራል በሚል ርዕስ ወቅታዊውን የሀገራችንን ሁኔታ በሚመለከት የቀረበው ሀተታ በቅድሚያ ይቀርባል። በማስከተልም ህይወት አሰፋ ከአገር ቤት የላኩልንን የተለያዩ ጉዳዮችን የሚመለከት ጽሑፍ እናስከትላለን። በመጨረሻም ለኮሎኔሉ ዘረኛ አገዛዝ የተጎነበሰውን አንጃ በሚመለከት ሐማ ቱማ የቀረበውን
አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች
አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በሰሜን ሸዋ ዞን በኤፍራታና ግድም ወረዳ ባጣይ በማጀቴና በሌሎች ቦታዎች ነዋሪ በአሸባሪ ታጣቂዎች ዳግም ጥቃት የተካሄደበት መሆኑን የወረዳው ባለስልጣኖች ለዜና ተቋሞች ገልጸዋል። ሰሞኑን ወደ አካባቢው ገብተው የነበሩ የታይሎች አካባቢውን አረጋግተናል ከወጡ በኋላ አሸባሪዎች እንደገና ሌላ ጥቃት የፈጸሙ መሆናቸውና በጥቃቱም የሰው ህይወት መጥፋቱና ንብረት መውደሙ ነዋሪዎች ተናግረዋል። ቀደም ብሎ መጥቶ የነበሩ የታይሎች ቁጥራቸው በቂ ያለመሆኑና ተደረገ የተባለው የእርቅ ውይይት ውጤት ያለመጣ መሆኑን ገልጸዋል። አገዛዙም ሆነ የአማራ አካባቢ አስተዳደር ዜጎች ለሰላምና ደህንነት በማስጠበቅ በኩል የተሰጣቸውን ኃላፊነት መወጣት ሲገባቸው አሁንም ዜጎችን ለአሸባሪዎች ጥቃት መጋለጣቸውን የወረዳ ባለስልጣኖች በመረጃ ተናግረዋል። በተያያዘ ዜና በደቡብ አካባቢ በቤንች ሾኮ ዞን ባለው ጉራ ፍርዳ ውስጥ የሚገኙ የአማራ ብሔረሰቦች ተወላጆች ሰሞኑን በአሸባሪ ታጣቂዎች በደረሰባቸው ጥቃት በርካታ ሰዎች መገደላቸው ሲነገር የዜጎች ንብረቶችም የወደሙ መሆናቸውን ታውቋል። በጥቃቱ ላይ በየእርከኑ የሚገኙ የወረዳ ባለስልጣኖች ተባባሪ መሆናቸው ሲነገር ነዋሪዎቹ ተደራጅተውና ታጥቀው ራሳቸውን ለመከላከል ያቀረቧቸው ጥያቄዎች በባለስልጣኖቹ ተቀባይነት ሳያገኙ ቀርተዋል። ሰኞ መጋቢት 20 ቀን በአማራ አካባቢ በሻግኒ ከተማ ለተፈናቃዮች የሚሰጥ እህል የተቀመጠበት መጋዘን በእሳት በመያያዙ ሙሉ በሙሉ የወደመ መሆኑን ታውቋል። እሳቱ በምን ምክንያት እንደተነሳ የታወቀ ነገር ባይኖርም በአንዳንድ ግለሰቦች ሸራ የተደረገ ሳይሆን አይቀርም በማለት ጥርጣሬያቸውን የሚገልጹ አሉ። በቤንሻንጉል ጉሙዝ በአሸባሪው ጥቃት ከቤት ንብረታቸው ጥለው ለተፈናቀሉ ዜጎች በግጃዊ መጠለያነት ከሚያገለግሉ ቦታዎች መካከል አንዱ ሻግኒ ሲሆን ከ50,000 በላይ ተፈናቃዮች እንደሚገኙበት ታውቋል። በኢትዮጵያ የኮሮና ቫይረስ መስፋፋት አሳሳቢ ደረጃ ላይ መድረሱ የአገዛዙ ባለስልጣኖች አንዳንድ እርምጃዎችን እንዲወስዱ አስገድዷቸዋል። በየቀኑ በጤና ሚኒስቴር አማካይነት በሚደረገው እጅግ አነስተኛ ምርመራ መሰረት እስካሁን የኮሮና ቫይረስ የተገኘባቸው ዜጎች ቁጥር ከ200,000 የበለጠ ሲሆን በተለይ እንደ ሐዋሳ በመሳሰሉ ቦታዎች ከተመረመሩት ውስጥ በምርመራ በሽታ የተገኘባቸው ሰዎች ቁጥር ከ53% በላይ በመሆኑ ሁኔታው አሳሳቢ አድርጎታል። በበሽታው የሚያዙ ሰዎች ቁጥር ከፍተኛ ደረጃ እየጨመረ በመሄዱ ከመጋቢት 20 ቀን ጀምሮ በስራ ላይ የሚውል አዲስ መመሪያ ወጥቷል። በዚህም ቦታ የአፍና አፍንጫ ጭንብር ሳያደርጉ መንቀሳቀስ የተከለከለ ሲሆን የንግድና የትራንስፖርት እንዲሁም ሌሎች አገልግሎት ሰጪ ድርጅቶች የአፍና አፍንጫ መሸፈኛ ጭንብር ያላደረገ ሰው እንዳያስተናግዱ መመሪያ ይከለክላል። መመሪያውን ተግባራዊ በማያደርጉ ላይ እስከ 3 ዓመት የሚደርስ ስራት እንደሚያስቀጣ መሆኑ ተገልጿል። ከዚህ በተጨማሪ ማንኛውም የኮሮና ቫይረስ ያለበት ግለሰብ ወደ አገር ውስጥ እንዳይገባ እንዲሁም ቫይረሱ ያለበት ግለሰብ ወደ ማህበረሰቡ እንዳይቀላቀል መመሪያው ይከለክላል። በሚቀጥለው ግንቦት ወር ይካሄዳል የሚባለው የይስሙላ ምርጫ ካሁኑ በርካታ ጋሬጣዎች ያጋጠሙት መሆኑን እየተነገረ ነው። ቀደም ብሎ ምርጫ ቦርድ ሰብየው በሶማሌና በአፋር አካባቢዎች የነበሩትን 30 የምርጫ ጣቢያዎች በማፍረሱ ምክንያት የሶማሊያ አካባቢ አስተዳደር ኃላፊዎች ችግሩ ካልተፈታ በይስሙላ ምርጫ እንደማይሳተፉ መግለጻቸው የሚታወቅ ሲሆን ተሰሞኑ ኦነግና አፌኮ የተባሉት ዘረኛ ድርጅቶች በምርጫው እንደማይሳተፉ መግለጻቸው ችግሩን ያከብዷል ተብሏል። በአሪሶ ቢቂላ የሚመራው አንደኛ የኦነግ አንጃ ጉባኤ ማካሄዱና አመራር መምረጡን የሚገልጽ ሰነድ ለምርጫ ቦርድ ተብዬው ቢያቀርብም ሂደቱን እንደማይቀበለው ቦርዱ ገልጿል። የዳውድ ኢፍሳ ቡድን በምርጫ ለመሳተፍ ውሳኔ ቢወስን እንኳን በአሁኑ ወቅት የህጋዊነት ጥያቄ እንደሚገጥመው ግልጽ ነው ተብሏል። እነዚህ ሁኔታዎች እንዲሁም በትግራይ በቤንሻንጉል ጉሙዝ በወለጋ በደቡብ እንዲሁም በሰሜን ሸዋ እና በሌሎች አካባቢዎች ያሉት አስቸጋሪ የጸጥታ ሁኔታዎች የይስሙላው ምርጫ ተካሂዷል ብሎ ለመዋሸት እንኳን የሚያስችል ሁኔታ የለም የሚሉ ወገኖች አስተያየታቸውን እየሰጡ ይገኛሉ። አድማጮቻችን የሩሲያና ዚላ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
በከንቱ የሚያማሽ ስንሽን የሚያነሳ ስንሽን የሚያነሳ ክፉ በመሆኑ አለበት ወቀሳ አለበት ወቀሳ አለበት ወቀሳ ይደረሰው
የሰኞ መጋቢት 20 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ጅል በእናቱ ተስካር ይጨፍራል። በአማርኛ የሆነ አልገባ ብሏቸው ካልሆነ ይህ አባባል በትግርኛም አለ። የወያኔ ጭፍሮችን የሚጠቁም ነው። እናት ወያኔ ሞታባቸው እያለች አለችልን በርትታለች እየተዋጋችናት ልታቸንፈም ነው ሊሎን ይከጅላሉ። ለህዝብ ሐቀኛ መረጃን የማቅረብ ግዴታውን ክዶ ያለው ዘረኛ አገዛዝ ዘገባው የቅጥፈት ቢሆንም ወያኔና የተወሰኑ መሪዎቹ እየተፈጨረጨሩ መሆናቸው ሊገመት የሚችል ነው። ወደ ድሮ ስልጣን ሊመለሱ ምኞታቸው ግን የእብድ የሞኝ ቅዠት ነው። መካሪ ቢያገኙ ህዝብን ይቅርታ መጠየቅና ንስሐ መግባት፣ ህዝብ የሚፈልገውን መረጃ መስጠት፣ አማራና ኢትዮጵያዊነትን መካድ መጥላት ማቆም በተሻላቸው በበጃቸው ነበር። ነገራቸው ግን እውር ሲወበራ ከመሪው ጋር ይጣላ ከሆነ ዘመን አልፏልና ጤናን ሊገበዩ ይከብዳቸዋል። ይህ ከያዛቸው ልክፍት ጋር ወደ መቀበሪያቸው መጓዙን ኮሎኔሉም ከወያኔ ወርሷል። ምርጫ ምርጫ ብሎ በሰለቸን ቀልድ ሊያደነቁረን እየጣረ ያለው ለዚህ ነው። ነገን ለመጨበጥ ዛሬ መዘጋጀት በሚል ርዕስ ከ25 ዓመት በፊት በተጻፈ የዴሞክራሲ ጽሑፍ የሚከተለውን በማሳሰቢያ ማስጠንቀቂያ መልክ አቅርበን ነበር። በማንኛውም ህብረተሰብ የሚነግስ ያምባገነንነት ስርዓት ከኔስ በኋላ የሚለውን ጥያቄ ስለማያውቅ በሚገረሰስበት ጊዜ አገርና ህዝብን ላልተጠበቀ ከፍተኛ አደጋ ማጋለጡ የታሪክ ሐቅ ነው። በዚህ ወቅት በአገሪቷ ውስጥ የፖለቲካ የማህበራዊና የጸጥታ ቀውስ ይፈጠራል። የህብረተሰቡ ስርዓት ይታወካል። ያለመረጋጋት ይሰፍናል። ስርዓት አልበኝነት ይነግሳል። ዝርፊያ፣ ግድያና የእርስ በርስ መራኮት በየቦታው ይካሄዳል። የአገር ህልውና ይናጋል። የህዝብ ህይወት አደጋ ላይ ይወድቃል። የውጭ ጠላትና የውስጥ ቀበኛ መልካም አጋጣሚ ያገኛሉ። ይህ ሁሉ እንዳይከሰት መከላከል አንገብጋቢም ነው። መከላከያው ደግሞ ዴሞክራሲያዊ ሽግግርን እውን ለማድረግ መተባበር እና በጊዜ መዘጋጀት ነው። የጥቅሱ መጨረሻ የሽግግርን አማራጭ በስልጣን አቋራጭ ፍለጋ ሊፈርጁ ተነስተውና ክደው የራሳቸውን አምባገነንነት ያሰፈኑት እርኩሶች ሁሉ አገራችንን ከድጡ ወደ ማጡ ሲከቱ ታዩ እንጂ ምንም ጥቅም አልሰጡም። የአገርን አንድነት ጠበቀ ሊሉት የሚቃጡት ጸረ ህዝብ ፋሽስት ኮሎኔል አገርን የሚጠብቅ ትውልድን በሽብር ፈጅቶ አገርን ለወያኔ አሳልፎ ሰጥቶ ፈረጠጠ እንጂ ምንም ፋይዳ አላመጣም። ህዝብን እየፈጁ አገርን ማዳን መጥቀም የሚቻል አይደለም። ለቦዘባቸው የፋሽስት ርዝራዦች ሸንካላ መከላከያ ከመሆን ውጭ ትርጉም የለውም። ሽግግርን ያስቀደምንበት ምክንያትም ስልጣን ለመቀራመት ሳይሆን በዚሁ ዴሞክራሲያ በመቀጠል እንዳስረዳ ነው። አልጋን ጥሎ አልጋን ለመተካት፣ አገር ሞቶ አገርን ለማንሳት፣ አምባገነንን ገፍትሮ ዴሞክራሲያዊ ስርዓት ለማምጣት፣ ቀውስን ተከላክሎ አገርን ለማረጋጋት ብሎም የአገር ህልውና የህዝብ አንድነትና ብሔራዊ ልዕልናን ካልተጠበቀ አደጋ ለመከላከል ለመሸጋገሪያ ወቅት መዘጋጀትና መሰናዳት ወሳኝ ነው። ህዝብ እየተላለቀ ነውና እባካችሁ አድኑን ብሎ የውጭ እርዳታ ለመጠየቅ ከመሯሯጥና በኋላም የአገርን ሉዓላዊነት ለባዕዳን አሳልፎ ከመስጠት አስቀድሞ ለሽግግር ወቅት መዘጋጀት የግድ ነው። ከአንድ ስርዓት ወደሚቀጥለው ስርዓት በሰላማዊና በስነ ስርዓት ለመሸጋገር ከተፈለገ የመሸጋገሪያን ወቅት ሁሉም ሊያስብበት ይገባል። በሩዋንዳ ህዝብ ላይ የተፈጸመው አሰቃቂ ድርጊት እንደ መጥፎ ምሳሌ እየተጠቀሰ የሚኖር ክስተት ነው። ወያኔ የዘረጋው የዘረኝነት ፖሊሲና የረጨው ከፋፋይ መርዝ የሚያስከትለው አንደምታ በአርምሞ ብቻ ሊታይ የሚችል አይሆንም። የጥቅሱ መጨረሻ በወያኔ ኢህአዴግ አድናቂ ተመልካች ባይኖረውም 6 ጊዜ አስቂኝ የምርጫ ቲያትር ታይቷል። የሽግግር አማራጭ ለሀገራችን ሉዓላዊነትን አስከባሪና ብሔራዊ ጥቅሟንም አረጋጋጭ በመሆኑ ባዕዳን በተለይ አሜሪካ ሽግግር እንዳይኖርና ስርዓቱ እንዲቀጥል ለማድረግ ተዋድቃለች። ኮሎኔሉን ሳይቀር ኢያፓን ዋናውና ሀቀኛውን አታስጠጋ ብላ መምከሯንም እንደ ሰማን ያጋለጥ ነው ነው ኮሎኔሉም እዙን ተቀብሎ አሻጋሪ እኔው ነኝ ከማለቱ ባሻገር ዘረኝነትን አስፍቶ መቀጠሉን ዜጎች ሁሉ ታዝበዋል። የሽግግርን ሂደት ደጃፉን ከርችሞ ኢዲሞክራሲያዊነትን አስፍኖ አገርና ህዝብን አመሳቅሎ በማይፈልግ የምርጫ ቦርድና ህግ የተጨበረበረ ምርጫ ማካሄድ መፍትሄ ሳይሆን አገርን ለጥፋት መዳረግ መሆኑን ያወቅነው ሀቅ በመሆኑ የሽግግርን አማራጭ አጥብቀን ይዘን ከማቅረብ ወደ ኋላ አላልንም። አሁንም ሌላ አማራጭ የለም። የምርጫ ቦርድ ነጻ አይደለም። የሚገለገሉበት ህግና ወጅም የወያኔ ነው። ህዝብን እየፈጁም ናቸው። ሰላም የለም። ቀውሱ ካለፈው ብሷል። በመርጫው 47 ድርጅቶችና ቡድኖች ይሳተፋሉ ተብሏል። 47 ኦዴፓ አዴፓዎች ቢባሉ ስህተት የለውም። ግንቦቴዎችና ኢዜማዎች ደግሞ ማንነታቸው ለማንም ሚስጥር አይደለም። አንድ ቡድንና ግለሰብ ሁሉን ወሳኝ ከመሆኑበት ሂደት ይልቅ ሁሉም አገር ወዳድ ኃይሎች መክረውና ተስማምተው የሚወስዱት ሂደት የተሻለ መሆኑን ማንም ይረዳዋል። የግል ስልጣን ከተፈለገም ሁላችን መክረን ተስማምተን ለሀገር የሚበጀውን እርምጃ እንውሰድ ማለት የሚሰማ አይሆንም። ህዝብ መክሮና ተመካክሮ ተስማምቶ እርምጃ እንዳይወስድ በተጨበረበረ ስድስቴ አየነው አይደል? በኮሎኔሉ ጡት አባት በወያኔ ምርጫ አቋራጭ አምባገነንነትን ማስፈን ጸረ ህዝብነት ነው። በዚህኛዎቹማ ሁሉም ነገር ብልሽትሽቱ ወጥቶ የአገራችን ህልውና ራሱ ገደል አፋፍ ደረሰ እየተባለበት ነው። የገዢው ድርጅት ፍልስፍና ምንም ተቃውሞን የከለከለና አለቃህን በጭፍን ተከተል ባይ ነው። በበረት መቀላቀል መደመር በስልጣን ያለው ኮሎኔሉ ጤና እንኳ መሆኑ ከወዳንጎሉ ጥያቄም ገብቷል። ለመሆኑ ዛሬ ማነው ወለጋ ሄዶ ህዝብን በነጻ ሊቀሰቅስ የሚችል? ማን ነው መተከላ ሶሳን የሚደፍር? እነ ወሎና አጣዬ እንኳ ሳይቀር ይኸው የፍጅት ማዕከል ሊሆኑ ሊደረጉ አይደል? የምርጫ ታዛቢዎችስ እነማን ናቸው? እንዴትስ በማንስ ተመረጡ? የሽግግር ሂደት እውን ካልሆነ ማንም ቢሆን ሙሴ ተባለ ተአምር አገራችንን አይበጃትም ስንል አንሰማ ያሉንና ዛሬ የገባንበትን አሰቃቂ ሁኔታ የተመለከቱ ሀፍረት የሚሉትን ትተው ደፈር ብለው ይቅርታ ተሳስተን ህዝብንም አሳስተን ነበር ቢሉ በተሻለ ነበር። ስህተትን ማመን መቀበልና ከስህተት መማር ግን ለብዙዎች በተለይም ራሳቸውን ልሂቅ ምሁር ለሚሉት ከባድ ሆኖ ባሽቷልና ስህተታችንን እየደገም አንዱን ዘረኛ በሌላው አንዱን አድርባይና አንጃ በሌላው ሲተካና ሲያደናግረን ሲጎዱን ሲጨፍሩብን ቆይተውብናል። ጥፋቱ የኛም ነው። ለዚህም ነው ምርጫ በሚሉት መካፈል ራስን ለዘረኞች ሰለባ አድርጎ ለእርድ ማቅረብ የሚሆነው። የኮሎኔሉ አገዛዝ በህዝባዊ አመጽ እንጂ በምርጫ መቼም የሚወገድ አይሆንም። ኮሎኔሉም እነገርባና ሽመልስም በግልጽ እየነገሩን ያለው አማራና ኢትዮጵያን እናጠፋለን ነውና ለዚህ በሚረዳቸው በሚመቻቸው ጎዳና ሽርሽር እንዲሉ መርዳት መተባበር የለብንም። ወያኔ 27 አመት አገር ሲያመሳቅል ቆይቶ በራሱ ላይ ያጠበቀው ህንፈሽፈሽና ውድቀት መጥቶበት የናቀው ህዝብ አደባይቶታል። የህዝብን ድል ቀምቶ በህዝብ ላይ ሊፋልድ የቋመጠውን የኮሎኔሉን ዘረኛ አገዛዝ ገጥሞ ማደባየት ደግሞ ቀጣይ ኢትዮጵያዊ ታሪካዊ ግዳጃችን ነው። የበሰበሰን ስርዓት የመጠገን የማደስ ለዘረኛ ስርዓትም የመጎንበስ ጊዜ አልፏልና ስርዓቱን ለማስወገድ ኢትዮጵያዊነታችንን አጠናክረን እንታገል። የኮሎኔሉ ዘረኛ አገዛዝ እንደ ህዝብ ሊፈጀን ጀምሯልና በቆራጥ ትግል አይሆንም። ሩዋንዳን በእኛ ላይ አትደግመም እንበለው። ትግሉ ተጀመረ እንጂ አላከተመም። ለወሳኙ ፍልሚያ እንዘጋጅ። Chevalier, 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 የሊባይነ ደረቅ መልሶ ልብ ያደርቅ ብሶትና መከራ እንጂ ደስታና ተርላ የማይመጣበት ኢትዮጵያዊው የአምባገነኖች ምርጫ ጥቂቶች ለስልጣን ቋምጠው ረፍት ቢነሳቸው ብዙዋኑ ግን ያው በገሌ ነውና ተረቱ ከኩርማን እንጀራ ከኩበት ጭስ የሚያወጣን ነገር እንደሌለ ነጋሪ የሚያስፈልገን ህዝቦች አይደለንም። ህይወት አሰፋ ነኝ። እንደምን ከረማችሁልኝ? እስኪ ሰላምታ ላስቀድምና ሐሳቤን እንደምከተለው ላስፈር። ውድ የፍኖተ ዴሞክራሲ ሬዲዮ የደብዳቤዎች ዝግጅት ክፍል የተከበረች ሰላምታዬን የወዳጅነት ናፍቆት አትይዤ በረጅሙ ቅያኖስ በኩል አልፋ እናንተ ጋር ተደርስ ዘንድ ልኪያታለሁና አሁንም በድጋሚ እንደምን አላችሁልኝ? የመንግስቱ ኃይለ ማርያም እና የጭፍሮቹ የንግስና በዓል የነበረችው መስከረም 2 ጊዜዋ ደርሶ 17ኛው ዓመት ላይ በውርደት ስትቋጭ የባሰበት ጭራቅ በመተኩ ሊመጣ እንደተዘጋጀ ከያፓና ከጥቂት ባለራእይ አገር ወዳዶች በስተቀር ማንም ያወቃል ነበር ማለት ይቻላል። አገር ግጠው ሊጨርሱ የመጡት የረባህራሃ ረሃብተኞች ወለው ሳያድሩ ግንቦታያን በሄራዊ በዓል አድርገው እያስለቀሱ ሲያዘፍኑን እንደነበረ የምናስታውሰው ነገር ነው። እነዚህኞቹ ደግሞ ድፍን 27 ዓመት ሙሉ እነ ኢህዴን በአደን የመሳሰሉትን የህዝብና የአገር ከሃዲ ባንዳዎችን ከፊት ለፊት በማስተለፍ ሙሾ ያሰረዱ የመከራ ጽዋን እንድንጎነጭ ማድረጋቸውን ማንም የማይረሳው የአረመኔው መንግስቱ የዞረ የመከራ ድምር ነው ማለት ይቻላል። ዛሬ ላይ ሰንቆፉ የማይነቀል የጽንፈኛ የአገዛዝ በጎንጅ ተፈራሽቶብን የተለመደውን የመከራ ቁስላችንን ተሸክመን ወደ ቀጣዩ የግንቦት ወር የአምባገነኖች ምርጫ ልንሻገር የሁለት ወራት እድሜ ነው የሚቀረን። ብቸኛ ፈላጭ ቆራጭ አገረገዥ ሆኖ ዙፋን ላይ ቁጤት ጠግለ ማለት የሚደረገው የስልጣን ጥመኞች ሩጫ ዛሬ አልተጀመረም። እኛውን ከወትሮው ለየት የሚያደርገው ግን ህዝብ በጽንፈኛ ቡድን እየተፈጨፈጨፈና የሰላም ዋስትና አጥቶ በረሃብ አንጀቱ ስውር ያምባገነን አገዛዝ ቀንበር ሊጭኑበት ትንቢት ሊፈጽሙበት ከፌደራል እስከ ገጠር ቀበሌዎች ድረስ የተጀመረው የውስጥ ለውስጥ ቅስቀሳ ቀላል አለመሆኑ ነው። የህግ መወሰኛ ምክር ቤትም ይሁን ሸንጎ ምክር ቤት የወያኔውን የህዝብ ተወካዮች ምክር ቤት ጨምሮ አምባገነኖች እንደፈለጉ የሚነዱትን የምክር ቤት አባላት እየተበሰቡ እንዳሻቸው ጠማማ ህግ በማውጣት ህዝብን ሲቀጠቅጡና ያገር ሀብት ሲመዘብሩ እንደኖሩ እናስታውሳለን። አምባገነን የልብልብ እንዲሰማው እያደረጉ እንደ ከብት ታጉረው ሲያንቀላፉ የሚውሉ አባላት እንደነበሩ ያኔው የአንድ ተቃዋሚ ፓርቲ አባል የነበሩ ያሁኑ ደግሞ ጽንፈኛ ቡድን አባል የሆኑ እድሜ ጠገቡ ሰውዬ ሊያስታውሱን ይችላሉ። ተደቃዋሚ ፓርቲዎች ካነሳው አይቀር እስኪ በነካጅ የትንሽ ልበል። እኔ ተቃዋሚ ፓርቲ እያልኩ ለመጥራት የተገደድኩበት ምክንያት በተለምዶ ስንጠቀምበት የኖርነው ስም ስለሆነ እንጂ እነርሱ አምባገነን በመቃወም ከህዝብ ጋር ወግነው ለህዝብ የታገሉና ለህዝብ የተሰዉ ሆነው አይደለም። ይባስ ብሎ ደግሞ ተፎካካሪ ፓርቲ ተብሎ መጠራታቸውን ስንሰማ ምን አቅም ኖሯቸው ከማን ጋር እንደሚፎካከሩ ግራ ቢያጋባንም እንደ እስስት እየተለዋወጠ ህዝብንና የህዝብን ትግል አውሬ ሊያስበላ የኖረው ልደቱ ተብዬ ተቃዋሚ ግለሰብን እንደ ምሳሌ መውሰድ እንችላለን። ልደቱ ጤፍ የሚቆላ ምላስ ባለቤት መሆኑ ባይካድም ጽናት አልባውና ወላዋዩ አእምሮው የክህደት ፈረሱን ሽምጥ እየጋለበ ካንዱ ወደ ሌላኛው ሲከንፍ ድንገት ተምታታበትና በአቋራጭ መሃል መንገድ ላይ እንዲቀር የተገደደ ግለሰብ ለመሆን በቅቷል። በዚህ ሁኔታ ኢትዮጵያ ተቃዋሚ ድርጅቶች አለያም ተፎካካሪ ፓርቲ ተብዮች በልደቱ አይን እየለካን ብናያቸው እድሜ ልካቸውን የትግልም ቅፋቶች ሆነው የህዝብን ስቃይ ለማራዘም የተፈጠሩ እንጂ አንዳችም ፋይዳ የሌላቸው መሆኑን መገንዘብ ይቻላል። ከዚህ ላይ ልደቱ ብቻ ሳይሆን ሀብታቸውንና ዕውቀታቸውን እየተመኩ በማይችሉት የፖለቲካ ሜዳ ውስጥ ገብተው ሲምባቸሩና ከተዘፈዘፉበት የቀሌት ማንነታቸው ለመውጣት ሲታገሉ ድሮንም ከጨቀዩት በላይ ጨቂተው መፈራረጃ ለመሆን የሚበቁ ቁጥራቸው ቀላል የማይባልን ወሽካታ ፖለቲከኞችንና ከርሳም ባለሀብቶችን ማየት ችለናል። እንኳንስ የፈለጉትን ስልጣን ማግኘት ይቅርና ካምባገነን ወጥመድ ለማምለጥ ማሰላሰል ሲጀምሩ ሸብረክ ማለት ይመጣና ያለ የሌለውን የድርጅታቸውን ገበና አጋልጠው ጋረመን ያገዛዝ እጅ በመስጠት አረፋ እየደፈቁ ለመኖር የተገደዱበትን አጋጣሚ ለመታዘብም የወቃንበት ጊዜ እንደነበር እናስታውሳለን። ይህ ነው የማይባል መከራ ተቋቁመው የድርጅታቸውን ምስጢር በማፈን ሞትን ያክል መከራ የተቀበሉ ውድ ያገር ልጆች ያሉትን ያህል አንጃ የሚባል ተውሳክ ሳይነኩት እያቀረሸ ድርጅታቸውንና ጓዶቻቸውን ለጅብ የሰጡ የክፋት ልክ የለሾች ሆነው መቆየታቸውን የሚያውቅ ያቀዋል። በዚህ ምክንያት መንግስቴም ቢሆን ከጠላቶቹ ፊት የማይጠፋው ኢሃፓ ተዘርዝሮ ሊነገር የማይቻል ግፍ የተፈጸመበት በእነዚሁ ሐሞተቢስ አንጃዎችም ጭምር እንደሆነ የጉዳዩ ባለቤት የሆኑት አባላቱ በመረት ሲያስታውሱት ይኖራሉ። ወደ ኢሃፓ ልጆች አስደናቂ የሆነው ረጅሙ የትግል ጉዟችሁ ጽናትን ድርቦ ለማይናወጸው ዓላማችሁ ያልከፈለው መስዋዕትነት የለም። በታት እንደ ተፈተነ ወርቅ ነጥሮ የወጣው ድርጅታችሁ መከራ የማይበግረው ስሙንና ተግባሩን በየጊዜው እያደሰና የተገላግጣጫውን ከወቅቱ ሁኔታ ጋር እያዛመደ ንጻነት እስኪናኝ ድረስ አሁንም ትግሉን ቀጥሎ ያለ መሆኑ ከምንም በላይ አክብሮት ሊቸረው እንደሚገባ ልገልጽ እወዳለሁ። በበኩሌም እጥፍ ድርብ ድርብርብ ያለችው አክብሮቴ ተድረሰው እላለሁ። በመሆኑም አመተ ኮስተራ በሆነስ ልጆች የተገነባውና የመጣው መከራ ቢመጣ አንዱ የማይዘለው ኢሃፓ ከውስጥም ከውጭም ጠላት እንዳሸንፈልቶበት ታግሎ ሊያሸንፋቸው ቻለ እንጂ ከገዢ ጋር ተለጠፈ ፍርፋሪ ሻማለው ብሎ አስቦትም ይሆን አልሞት ያለመዋቁ ነገር ከላይ እንደገለጽኩት አክብሮት ሊቸረው ከሚገባባቸው መካከል አንዱ ነው። ምንም እንኳን ካብራኩ የወጡት እድሜ ጠገቦች አንጃዎች ከባድ መስዋዕትነት ቢያስከፍሉም ዛሬም እንደ ትናንቱ ሰንጎ ከያዘው ዘረኛ አገዛዝ ባልተናነሰ መጠን አንጀኞቹ እየተፈታተኑት ለመገኘታቸው ጋድ የወጣ ማስረጃ እየጠቀስኩ ማስረዳት ይችላለሁ። አንጃ መቅኖ የሌለው ወሽካታ የስልጣን ጥመኛ ቡድን እንደመሆኑ መጠን ህዝብ ደሙን ያፈሰሰለትን ትግል እየረገጠ የጌቶችን የተነካካ እጅጅ ያለ ፍርፋሪ ለመቀላወጥ የሚናውዝ ውሻ መሆኑን ብዙዎች አስረግጠው ተናግረዋል ጽፈውለታልም። በዚህም ልማዱ ኢሃፓን ክፉኛ ጎሽሟል፣ አገርን ጎድቷል፣ ህዝብን አቁስሏል። የህዝብ ደመኛ ከሆነ አረመኔ አገዛዝ ጋር ተቆራኝተን እንኖር እያሉ ያዙኝ ልቀቁኝ በማለት ለአመታት ሲያስቸግሩ የኖሩ መሆናቸውን ስናይ ደግሞ በጎን ይህንኑ የውሻነት ባህሪያቸውንም ልንመለከት የግድ ይለናል። አንጃ ገበያ ላይ ቀርቦ ድንገት በመበላሸቱ ምክንያት ለምግብ አይውልም ተብሎ ከደህናው ተለይቶ የሚጣልን የገማት ማቲም ይመስላል። አንድ ወቅት ስኖተ በዝግጅቷ ላይ አንጃ ማለት ትፋቱን የሚልስ ውሻ ነው ያለችው ነገር ከህሊና የሚጠፋ አይደለም። እውነትም ነውና አንጃ ማለት ራሱ ተፍቶ ራሱ የሚልስ ቅርሻታ ሙሻ ነው። አንጃ ለህዝባቸው ብለው ከጠላት ጋር ጉሮሮ ለጉሮሮ ተናንቀው የወደቁትን የጓዶቻቸውን አጽም ረግጠው የሚያረክሱ የባንዳዎች ታናሽ ወንድሞችም ናቸው። ውድ ፍኖተዎች እንዲሁም አድማጮች እልፍ ሲሉ ባንዳ ቀረብ ሲል ደግሞ አንጃ የሚፈጠርባት አገራችን ራስ ወዳዱና አስመሳዩ ተጨምሮበት ዙፋን ነክሼ ልሙት የሚሉ አረመኔ ጨቋኞችን የማሳለፈውን ያክል እሷ ለወዳሞች ሆና ስንትና ስንት አገር ወዳድ ታጋይ ዜጎቿ እንዳለፉ የሚነግራት ታቶ ሳይሆን አልሰማም የሚል ጆሮ አጣ እንደሆነ የማይገነዘብ ይኖራል በያላምንም ሺ ጊዜ ቢነግሯት አልገባት ይያለ አብሯት የሚውለው የሚያድረው አየለ የሚባለው እውነት ይሆን ዘንድ አንጃው ባንዳው ለከስከሱ ከርሰሙና ቀጥረኛው ተጋግዞ ሊጥላት ሊታገላት አገር ወዳዱ ዜጋ መሃል እየገባ ለርሷ ብሎ ሲቃጠልላት እሳቱን ተማጥፋት ይልቅ ዳር ሆነው ሲሞቁ ያየናቸው አያሌዎች እንደነበሩ እኔ በግሌ መናገር እችላለሁ። መከራ የማይረካት ይቺ አገር ወሮበላዎች አይናቸውን ጨፍነው ማይካድራና ምዕራብ ወለጋ ላይ የተጋቱትን የንጹሃን ደም አሁንም ከሚሴና አካባቢውን ድጋሚ የደመሬት ለማድረግ ሜካናይዝድ ጦራቸውን አሰራርተው ምንም በማያውቀው ሰላማዊ አርሶ አደር ላይ እሳት እያነደዱበት ይገኛሉ። ይህ በተፈጸመ ወቅት ደግሞ ጌቶቻችን ፓርላማ አዳራሽ ውስጥ ተሰብስበው ያለ የሌለውን ሲቀበጣጥሩ አሳር ፍዳውን የሚበላው ያው መከረኛ ታጋይ ዜጋ መሆኑን ማወቁ የሚገዳ አይሆንም። ሱዳን፣ ግብጽ፣ ኤርትራ፣ አሜሪካ እንዲሁም ሌሎች አረብ ሀገራት ኦነግን አሰልፈው በቀጥታም ሆነ በተዘዋዋሪ ሽርክና ገጥመው በያዙት ኢትዮጵያን የማተራመስ ሴራ በአራቱም አቅጣጫ የጥቃት ሰለባ እየሆነ ያለው ይሄው ያልታደለ የአማራ ህዝብ መሆኑንም እግረ መንገዴን መጠቆም ፈልጋለሁ። ይሄን በህዝብ ላይ የተጋረጠውን መከራ እየተንከራተተ የሞት ሽረት ትግል የሚያካሂደው ታጋይም በበኩሉ ከዚሁ ህዝብ አብራክ የወጣው መከረኛ ልዩ ኃይል መሆኑ ደግሞ ሌላኛው ጉዳይ ነው። የሴራ ፖለቲካን የተጋቱት ዘረኛ ገዢ ተብዮችም አይናቸውን ከአማራ ልዩ ኃይል ላይ ሳይነቅሉ ሲፈልጉ በውጭ ወራሪ ኃይል ሲያሳቸው ደግሞ በወያኔና በኦነግ ጥምር ኃይል አስቀጥቀጣው ሊያስጨርሱት እንዳሰቡ ባለፈው መጣጥፌ ላይ የገለጽኩ ሲሆን አሁንም በአመራር ደረጃ ያሉትን የልዩ ኃይሉን አዛዦች አሸማቀው ሰራዊቱን ሽባ ለማድረግ በነሽ መልስ አብዲሳ የሚጠነሰስ ሴራ እንዳለ ከፍንጮች መረዳት ይቻላል። በዚህም መሰረት ቀጥረኞች በሴራ ፖለቲካ ጦዘው የሚሆኑትን አጥተው ፍታውራሪያቸውን በማስቀደም ይህን ህዝብ ጠፍንገው እያሰቃዩት መሆኑን አብይ መራሹ ብልጽግና ግንቦት ወር መጨረሻ ላይ እንከን በማይኖረው ምርጫ ሊያረጋግጥልን ዝግጅቱን ከወዲሁ እያጧጧፈ ይገኛል። ውድ መጣጥፌ ተከታዮች ከደብዳቤ መግቢያ አካባቢ ለመጥቀስ እንደሞከርኩት መከራን እንጂ ተርላን ይዞ የማይመጣው ያረመኔዎች የምርጫ አቅድ ብልጽግና ሲሞሸር የርሱ ሚዜዎች ደግሞ ኢዜማና አብን እንደሚሆኑ ሰማንና በኢትዮጵያ ህዝብ ላይ እየተቀለደ የሚኖረው እስከ መቼ እንደሆነ የሚያውቀው አንድዬ ብቻ ነው ከሚል ድምዳሜ ላይ ደረስ። ያኔ ታዲያ ጥቁር አንበሳ ሆስፒታል ጀርባ የሚገኘው የኢስሙላዊ ምርጫ ቦርድም ለስሙ ምርጫ እንዲወዳደሩ የመዘገባቸው ተፎካካሪ ፓርቲ ተብዮች ሙሽራውን አጅበው ሲያጨበጭቡ ኦነግ በፊናው ዘፈኑን ያቀልጠዋል። አርሶና ነግዶ በሚኖር አሳዛኝ ንጹሃን ዜጋ ላይ ስናይፐር ተጠምዶ ደም የሚያፈሰው ይህ እርጉም የሸኔ ቡድን ደም ጠጥቶ አልጠግብ ባለ ቁጥር መጠነ ሰፊ ጭፍጨፋውን ተያይዞታል። ከሰው ህይወት ይልቅ የነርሱን ዙፋን ረፍት የነሳቸው እና ረመኔው ሽመልስ አብዲሳ ባረ በአማራ ህዝብ ላይ እየተሳለቁበት መኖራቸው ከወደ ክልል 3 በኩል ተቆርቋሪ እንደሌለ መገንዘባቸው መሆኑን በግልጽ የሚያስረዳን ነገር አለ። አንገደፍቶ ደም እያለቀሰ ለሚኖረው የአማራ ህዝብ ስቃዩ ከጫንቃው ላይ እንዲወርድለት ምን ተናግረን ምን ምንጽፈለት እንደሆነ ግራ ቢያጋባም ቀንስ ይወጣለት ድረስ መጫዋችንን አንተውምና እንጮህለታለን። የተከበራችሁ የፍኖተ ሬዲዮ አዘጋጆችና የሀባ ልጆች እያነቡት ክስታ እንደሚባለው ነገ ወደን ሳይሆን ተገደን የደም እንባ ያለቀስ ዝፈኑ የምንባልበት ቀን እንደሚሆን በቀጥታም ባይሆን በገደም ዳሜው እየተነገረን እንገኛለን። ኦነግ ከመቼውም ይበልጥ ጥርሱን አግጦ አሰፍስፎብናል። ዙፋን ተረካቢዎችም ቢሆኑ ያለ ኮርቻ ተፈናጠው ሽምጥ ሊጋልቡ ልጓማቸውን እያዘጋጁ መሆኑን በቅርበት እየሰማንም እንገኛለን። ሹሞቹ ህዝቡን በኑሮ ውድነት አሯቅተው ሆደባሻ ካደረጉት በኋላ እኛን ከመረጥከን ኑሮህን እናሻሽልልሃለን በማለት ከዕለት ዕለት እየናረ በመጣው የኑሮ ውድነት ምክንያት አሳቀው እናቴን ያገባ ሁሉ አባቴ ነው ሊያስብሉን እንደሆነ ይታወቃል። አረመኔው መለስ ዜናዊ ምርጫ 97ን ተከትሎ የአዲስ አበባ ህዝብ ሽንፈትን ስላጎናጸፋቸው በመግብ ሊበቀሉት በማሰብ 1 ኪሎ ስጋ ዋጋን ባንድ ጊዜ 180 ብር እንዳደረሰው የምናስተውሰው የቅርብ ጊዜ ትውስታችን ነው። እነኚህ ቅጥረኞች ደግሞ የአገር ምርትን ሳይቀር ሮጦ ጣራ ሲነካ እሰየው ያሉ ጉዶች ናቸው። ህዝብን በረሃብ እየቀጡ መግዛት ያለ የሚመስላቸው የወያኔ ወራሾች በረሃብ አንጀቱ ሆብሎ ተነስተው እንደሚገረሳቸው ያወቁ አይመስሉም። አገዛዙ ይህን በደል እንዲፈጽም እገዛ የሚያደርጉት ደግሞ በዚሁ መከረኛ ህዝብ ውስጥ የወጡ ህሊና የለሾች የየክልል ሹማምንትና ተቃዋሚ ፓርቲ ተብዮች መሆናቸው ጉዳዩን ይበልጥ እንዲወሳሰብ አድርጎታል። በዚህ አጋጣሚ ተቃዋሚ ፓርቲዎችን በተመለከተ እውነት ለህዝብ ራሱን አሳልፈው የሚሰጥ ተቃዋሚ ፓርቲ አለ ወይ የሚለውን ጥያቄ እንድናነሳ ያስገድደናል። አሜሪካ ላይ የህዝብ የበላይ ጠባቂ ናቸው የሚባሉት የምክር ቤት አባላቶች እንደ እኛዎቹ ተኝተው የሚውሉ እንቅልፋሞች ሳይሆኑ ለህዝባቸው ሲሉ ዱላ ቀረሽ ክርክር ያካሄዱ የህዝባቸውን መብት ሲያስጠብቁ ይኖራሉ። ከህዝብ በታች ሆኖ ለህዝብ መገዛት ደግሞ ታላቅነት ነውና በዲሞክራሲ በለጸጉ አገራት ከኛይቱ የወሮ በላዎች መፈንጫ አገር በጅጉ የላቁ ሆነው ይገኛሉ። ወደኛው አገር ስንመለስ ግን የህዝብ ተወካይ ተብዮች የሆኑ የፖለቲካ ፓርቲዎች በውስጣቸው የታጠቁት የፖለቲካ ግንዛቤ የቀጨጨ በመሆኑ የድረስ መሄድ እንዳለባቸው እንኳ በውላ ያቆተም። ለዚህም ይመስላል ህዝብ ሲከተከት በትር ያቀብላሉ፣ ህዝብ ሲያለቅስ እነርሱ ከገዢ ጋር ዳንኪራ ይመታሉ። የአገር ዳር ድንበር በጸባጫሪ ባዕዳን አገራት ተወጣጥሮ ህዝብ እየተሰዋና እየተሰደደ እነሱ አዲስ አበባ ላይ ዘና ብለው ይኖራሉ። ምናልባትም እድሜ ጠገቡ የምክር ቤት አዳራሽ ውስጥ የወልቃይት፣ የቋራ፣ የደልፒና፣ የራያ ወረዳዎች አባላትን መልምለው ለምክር ቤት አላቀረቡ ይሆን? ደም አፍሳሹ ሽመልስ አብዲሳ በሚመራው የኦሮሚያ የሚባለው ክልል በኢትዮጵያዊነታቸው ለህዝብ የሚያስቡ የምክር ቤት አባላት አሉ ይሆንን? ብቻ ሁሉም ነገር ግራ ያጋባል። ይባስ ብሎ ደግሞ እድሜ ልካቸውን የህዝብ ትግል እያፈኑ ታጋይ ጓዶቻቸውን ለጅብ የሰጡ ልክስክስ ባንዳዎችና አንጃዎች የሞት አፈራቸውን እያራገፉ ዛሬም ለህዝብ ቆመናል ሲሉ መስማታችን ነው። ከነዚህም አንደኛው አረመኔው መንግስቱን ተፋልመው ካለፉትና አሁንም በሐቀኛ ትግል ላይ ካሉት ብርቅዬ የአባ ልጆች ውስጥ ተሸጉተው ቀን ሲጠባበቁ የኖሩትና ጊዜ መጣልን ብለው አፈርልሰው እናት ድርጅታቸውን ከርተው የጠፉት የወራዳው መርሻ ዮሴፍና ተከታዮቹ ያንጃ ቡድን ነው። መርሻ ዮሴፍ ብዙ ጊዜ እንደተገለጸውም የራሱ የሆነ ድርጅትና አርማ የሌለው ጽናት የጎደለው ብርቱ ትግል የሚያስፈራው ሰው መሆኑን ዋና ዋናዎቹ መገለጫዎቹ ሲሆኑ የዝቅተኝነት መንፈስ ተጭኖት ግለሰብን ማምለክ አባዜ የሚያናውዘው ሰው መሆኑንም ስልጣንና ጥቅም ፈልጎ ጫማ ስርክ ለመደፋት የቆረጠበት አመቱ ይመሰክርበታል። ለዚህም ይመስላል አምሮው አርፍም ይቅበዘበዛል፣ ነፍሱም ትጨነቃለች። የታጋይን ደም ረግጧልና የንጹሃን ታጋይ ደም ይጮህበታል። በቃ መርሻ ዮሴፍ ማለት እንግዲህ እንዲህ አይነት ሰው ነው። የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሚባለው ቅሌታሙ መርሻና አጋሮቹ ኢሃፓን አንፈልግም ብለው ወያኔን ያፈቀሩበት ዋናው ምክንያት ይኸው የስልጣን ጥማት መሆኑ እየታወቀ ሰርቀው ያመጡትን የኢሃፓን አርማ በየንግድ ድርጅቶች ሕንጻ ላይ እየተቀሉ ኢሃፓንንና ምርጫ እንሳተፋለን ይላሉ። ወንድ ፍኖታዎች እንዲሁም አድማጮች የኢሃፓን ከብረት የጠነከረ ትግል መቋቋም ተስኗቸው ድርጅቱን መክዳታቸው ሳይንስ የራሳቸውን ያንጃነት ድርጅት አቋቁመው በራሳቸው አርማ መንቀሳቀስ ሲችሉ ረግጠው የወጡትን ድርጅት ስምና አርማ ሰርቀው እኛ ነን ኢሃፓ በማለት ህዝብን ሲያደናግሩ መስማታቸው እውነትም እነዚህ ሰዎች አእምሯቸው በስልጣን ምኞት ነው ጤናቸው አስተጓጉሎታል ማለት ይቻላል። በዚህ መሰረት ጤነኞች ናቸው ለማለት ይከብዳል። ለነገሩማ አንጃ ምን ጤና አለው? ቃል ኪዳንን አፍርሶ ክብር የጎደለው ርካሽ ቡድን ነው። ክብር ከጎደለው ደግሞ ያምሮ ጤነኝነቱ ጥያቄ ውስጥ ይገባል። እናም ከሃዲው መርሻና ተከታዮቹ ክብር የጎደላቸው የበረሃ እሪያዎች ናቸው። በዚህም ረገድ አገር ቤት ያሉት የኢሃፓ ልጆች ድርጅታቸውን ከእንደነዚህ አይነቶቹ ቀማኛ ቡድኖች በርትተው መታገል ይገባቸዋል። ድርጅቱም ልሳኖቹን ተጠቅሞ የነዚህን አታላ አንጃዎች ገበና እንደ ወትሮው ሁሉ ሳያሰልስ ማጋለጥ እንደሚኖርበት ከወዲሁ ለማሳሰብ እወዳለሁ። ውድ የደሴ ከተማና አካባቢው ነዋሪዎች አገዛዙ እየፈጸመ ባለው ግፍ መሰረት ያማራ ቀበጥ ሹማምንት የበደል በትራቸውን ከመያሳርፉባቸው የአማራ ከተሞች መካከል የደሴ ከተማ አንዷ መሆኗን ከእናንተ በላይ ለቀባሪው ማርዳት ይወልብኛል። ያገዛዙ ሹማምንት ያለ ርህራሄ ይህን ሁሉ ግፍ እንዲፈጽሙ ያስቻላቸው ምክንያትና መንገድ ደግሞ ብዙ ቢሆንም ከየወረዳው ተመልምለው የተላኩት የምክር ቤት አባላትና ለህዝባችን እንቆረቆራለን የሚሉ ዋሾ የፖለቲካ ፓርቲዎች ዋናዎቹ እንደሆኑ በእርግጠኝነት መናገር ይቻላል። የራሳቸውን ኑሮ ከማደላደል በስተቀር ፍትህ ተጓድሎበት ሮሮ የሚያሰማውን የዞኑን ህዝብ ማዳመጥ ያልቻሉ የለየላቸው ራስ ወዳዶች ሆነዋል። በተለይም ደግሞ በአካባቢው የተንቀሳቀሱ ያሉት ተቃዋሚ ነን ባይ የደንቆሮ ፖለቲከኛ ስብስብ አንድም የሰሩት በጎ ነገር ሳይኖራቸው በግንቦቱ የቁማር ምርጫ እንወዳደራለን እያሉ በኪራይ መኪና እየዞሩ የምርጫ ቅስቀሳ እንደሚያካሂዱ ሰምቻለሁ። ከሁሉም የሚደንቀው ደግሞ ኢሃፓ በሚል ስም ምርጫ ለመሳተፍ ቢሮ ከፍቶ የሚንቀሳቀስ ቡድን እንዳለ ማወቄ ነው። እዚህ ላይ የደሴ ከተማ ህዝብ ልብ ሊልልኝ የሚገባው ነገር ኢሃፓ የሚባል ፓርቲ ወይም ድርጅት በግንቦቱ ምርጫ ላይ የሌለበት መሆኑንና ደሴም ሆነ ጎንደር ላይ ኢሃፓ ስም እየተንቀሳቀሰ ያለ ቡድን ከድርጅቱ ከመውጣቱ በፊት ጀምሮ በሰውር ከወያኔ ጋር ሲሰራ የነበረና ሲነቃበት ከድርጅቱ ጠፍቶ አገር ቤት በመግባት ከወያኔ ጋር ሰራለው ብሎ የህዝብ ጠላቶች ጋር የተባበረ ወንጀለኛ ቡድን መሆኑን ህዝብ ሊያውቅ ይገባዋል ባይ ነኝ። ኢሃፓ አምባገነኖች በሚያዘጋጁት ምርጫ ላይ አይሳተፍም። ኢሃፓ ህዝብ ውስጥ እንጂ ካረመኒዎች ጋር አይደለም። ኢሃፓ ገና በትግል ላይ ነው። ኢሃፓ በዘረኞች ህገ መንግስት አይተዳደርም። ኢሃፓ ህዝብን ከድርብ ጭቆና ሳላቅቅ ምርጫ የሚባል ነገር አይታሰበውም። ለዲሞክራሲ ግንባታ እንጂ ለምርጫ ጋጋታ ቦታ የለውም። ስለዚህ ደሴና ጎንደር ላይ ኢሃፓ የሚለው ስም የአንጃ እንጂ የዋናው ድርጅት ስም እንዳልሆነና ኢሃፓ ገና በመራራት ትግል ላይ መሆኑን አሳስባለሁ። ኢሃፓ ነኝ በሚል ሰርቆ በወሰደው የሐሰት አርማ የሚያስተላልለውን አንጃ ለማጋለጥ እያንዳንዱ የኢሃፓ አባልና ደጋፊዎች ከፍተኛ ርብርብ ማድረግም ይገባቸዋል። ድርጅቱ በበኩሉ ልሳኑ በሆነችው ፍኖተ ዲሞክራሲና ፍኖተ ራዕይ ይህን ርካሽ ግለሰብ የሚሰራውን አሳፋሪ ተግባር እየተከታተለ እንደሚያጋልጠውና ጊዜው ሲደርስም በወንጀል እንደሚጠይቀው መታወቅ ያለበት አብይ ጉዳይ ይሆናል። በተረፈ የናፈቀንንና እንደ ሰማይ የራቀንን ዲሞክራሲያዊ ስርዓት ለማምጣት የሁሉም ጭቆን ኢትዮጵያዊ ዜጋ ተሳትፎ ያስፈልጋል እያልኩ መጣጥፌን አጠቃልላለሁ።
አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች፣ ክፍል 4 መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ሪሃፓ ወያኔዎች እንቅስቃሴ ረጅም መታት ኢሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአውስትራሊያና አሜሪካ በህብረት ሊያፈኑት ሞክረው የዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን እሰየው የምንለው ነው። ባጭሩ አዳሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው፣ ለመወገዳቸው፣ ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የከፈልንበት ነው። ናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃል ናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተከታሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለናቀም ታግለናል መክተናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይህ ግን የኢህአፓ ምርጫና ጎዳና አልነበረም፣ አሁንም አይደለም፣ ያርበኞችም ፈለግ አይደለም፣ አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ፍርሃትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢህአፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢህአፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ኢህአፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔን ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢህአፓነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢህአፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢህአፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተለጣፊ ኢህአዴግ በመሆኑ ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ፣ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እምቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢሃፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማስተናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ይምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢሃፓ የለም አንጃዎች ኢሃፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅጅ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢሃፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢሃፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ኢሃፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢሃፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢሃፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ፣ እናግዛችኋለን፣ አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሃፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሃፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ከሐሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ወዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጅት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሃፓ ዴሞክራሲያዊ ኢሃፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይገለጸብ ቀደምም የኢሃፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢሃፓ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይግደሰብ ኢሃፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢሃፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢሃፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ። ሆነም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም የምሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሊና በዝርዝር በማጋለጥ ጊዜ አናጠፋም። ይህ ያንጃ መሪ በፖለቲካ ምድረ በዳ ሲዋዥቅ ከርሞ ቀቢጸ ተስፋ አንጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ ሶስት ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ እያደናገረ እንዳለ የደረስንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢሃፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽመደመድነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢሃፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናውቀውና የተካንበት ትምህርት በመሆኑ ጊዜ አስጠፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ሕዝብ ጠላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀለሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም፣ የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ቸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።